ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልን አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከተመሰረተበት ጊዜ አንስቶ ትግሉን፣ ሰቆቃውንና መጽዋትነቱን የሚገልጹ የተለያዩ መጻሕፍትን ከመጽሐፍት ዓለም ፕሮግራማችን ማቅረባችን ይታወሳል። ቀደም ብለን ያልታደለው ትውልድ፣ የደርግ የእስራት ዘመን፣ ምርኮኛ፣ አንድ ትውልድ ለመምተር ቀዩ ሽብር፣ በኢትዮጵያ የኢሃፓና ስፖርት፣ የሶሻሊስቱ ጠንቋይ ጉዳይ መጻሕፍትን ማቅረባችን ይታወሳል። በዛሬ ዝግጅታችን በፋሲካ መለሰ የተደረሰውን እውነተኛ ታሪክ ከኛ ልጆች ጋር ክፍል 15 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው።
ከሰኞ የካቲት 5 ጀምሮ በተለያዩ ከተሞች በተደረጉ የሙት ከተማ አድማና የህዝብ አመጽ እንቅስቃሴዎች በመገደድ የወያኔ አገዛዝ ለረጅም ጊዜ አስሮ ሲያሰቃያቸው የነበሩ የፖለቲካ ድርጅቶችና የሃይማኖት መሪዎችን እንዲሁም ታዋቂ ጋዜጠኞችን ሌሎች ታጋዎችንም የፈታ መሆኑ ታውቋል። ማክሰኞ የካቲት 6 ቀን ከቀጥር በኋላ አቶ በቀለ ገርባ፣ አቶ ግሪሜሳ ያና፣ አቶ አዲሱ ቡላላ፣ አቶ ደጀኔ ጣፋ፣ አቶ ጌቱ ጋሩማ፣ አቶ ተስፋዬ ሊበንና አቶ በየነ ሩዳን ከስር የተለቀቁ ሲሆን በዛሬው ዕለት ባገዛዙ ከተፈቱት መካከል የሙስሊሙ መፍትሄ አፈላላጊ አባላት አህመድን ጀበል፣ መሐመድ አባ፣ ካሊድ ኢብራሂምና አህመድ ሙስጠፋ እንዲሁም ቀደም ብሎ ጥፋተኛ ነን በማለት የቅርታ ሰነድ እንዲፈርሙ ተጠይቀው አሻፈረኝ በማለታቸው እንደገና ወደ እስር ቤት የተወሰዱት አንዱዓለም አራጌ፣ እስክንድር ነጋ፣ አበበ ቀስቶ፣ ክንፈ ሚካኤል አበበ፣ በተጨማሪም ጋዜጠኛ ውብሸት ታዬ፣ ናትናኤል መኮንን፣ አኬሎ አኳይ ኡቻላ፣ አርቲስትና ሰለሞን ማዋይሽ አለሙና በተለያዩ ጊዜ ታሰሩ የፖለቲካ እስረኞች ይገኙበታል። እስረኞቹ ሲለቀቁ በአዲስ አበባም ሆነ በሌሎች ከተሞች ቁጥሩ እጅግ ከፍተኛ የሆነ ህዝብ የደስታ አቀባበል አድርጎላቸዋል። አቶ በቀለ ገርባ በትናንትናው ዕለት ከፍተኛ ህዝብ አጅቧቸው ወደ አዳማ ናዝሬት የተጓዙ ሲሆን በዛሬውም ቀን በአዳማ ስቴዲየም ከተለያዩ ቦታ የመጡ ቁጥራቸው እጅግ ከፍተኛ የሆኑ ዜጎች በተገኙበት ንግግር አድርጓል። አቶ በቀለ በትናንትናው ዕለት ከእስር ሲፈቱ ለዜና ምንጮች በሰጡት አጭር መግለጫ በእስር ቤት የሚሰቃዩ ዜጎች ቁጥሩ በብዙ ሺህ የሚቆጠር መሆኑን ጠቅሰው እስካሁን የተፈታነው ኢምንት ስለሆነ ሁሉም እንዲፈቱ መታገል ያስፈልጋል ብለዋል። የ80 ዓመት አዛውንት ሳይቀሩ በእስር እየተሰቃዩ መሆናቸውን ጠቅሰዋል። በተለምዶ ዞን 9 ተብሎ የሚጠራው የጦም ማርያም ቡድን አባላትም በዛሬው ቀን ክሳቸው የተሻረ መሆኑን የወያኔው አቃቤ ሕግ ገልጿል ተብሏል። ሰኞ የተጀመረው የገበያ ማዕቀብና ህዝባዊ አመጽ ገበያዎችን፣ የመጓጓዣ እንቅስቃሴዎችን፣ ትምህርት ቤቶችን፣ ሆቴሎችን፣ የምግብ ቤቶችንና ሸቀጣሸቀጥ መሸጫ መደብሮችን ሙሉ በሙሉ በመዝጋት በተለያዩ ቦታዎች አድማው በተሳካ ሁኔታ የተካሄደ መሆኑን ከሚደርሱ መረጃዎች መገንዘብ ተችሏል። በአንዳንድ ቦታዎች ህዝባዊ አመጹን ለማስቆም የወያኔ አመራር አባላት የአጋዚያን የፌዴራል ፖሊስን በማሰማራት የአድማው አስተባባሪ ናቸው ተብሎ የሚጠረጠሩ ሰዎችን በማሰርና በመግደል እርምጃ ለመውሰድ ቢሞክርም የተጀመረው ተቃውሞ እንዲያውም ወደ ህዝባዊ አመጽ ተለወጠ እንጂ እንደ ተመኙት ሊከሽፍ አለመቻሉም ታውቋል። በርካታ ወጣቶች መገደላቸውና መታሰራቸው ይነገራል። ከእሁድ ጀምሮ በተለያዩ ከተሞች 17 በላይ የሚሆኑ ሰዎች የተገደሉ መሆናቸውን አንዳንድ ምንጮች ገልጸዋል። የአጋዚ ወታደሮች አጉልቾ በተባለው ቀበሌ ውስጥ 2 ሰዎችን ሲገድሉ እንዲሁም በወለንጭቲ 2፣ በጅማ ሌሎች 2 ሰዎች በትናንትናውና በዛሬው ቀን ተገድለዋል። ትናንት ማክሰኞ ወደ አዲስ አበባ መውጫና መግቢያ የሆኑ 4 በሮች ዝግ ሆነው መዋላቸውና በርካታ አገር አቋራጭ አውቶቡሶች፣ ረጃጅም የጭነት ካሚዮኖች፣ አነስተኛ መኪናዎች በየመንገዱ እንዲቆሙ መገደዳቸውን ለማወቅ ተችሏል። በዛሬው ዕለትም በበርካታ አካባቢዎች የንግድ የግልና የመንግስት ስራዎች፣ ትምህርት ቤቶች፣ የመጓጓዣ እንቅስቃሴዎች ዝግ ሆነው መዋላቸውን ተገንዝበናል። የተወሰኑ የፖለቲካ ስነኞች በመፈታታቸው ምክንያት በብዙ ቦታዎች አመጹ ወደ ደስታ የተለወጠ ቢሆንም በአንዳንድ ቦታዎች ግን አሁንም መቀጠሉ ታውቋል። በወልቂጤ ከተማ በዛሬው ዕለት አመጹ እንዳዲስ መከታተሉና ከተማዋም ጭጭረጭ ብላ መዋላን የደረሰን ዘገባ ያስረዳል። በወልቂጤ የተጀመረውን እንቅስቃሴ ለማሰናከል የሀገር ሽማግሌዎችና ታዋቂ ግለሰቦች በጉዳዩ ጣልቃ ገብተው የተጀመረው አመጽ እንዲቆም ሙከራ የተደረገ ቢሆንም ውጤት አልባ መሆኑ ታውቋል። ለሶስት ቀናት የተጠራው አድማ ማጠናቀቂያው ዛሬ መሆኑን አስተባባሪዎች በማህበራዊ ሚዲያና በሌሎች መንገዶች መልእክት ማስተላለፋቸው የሚታወቅ ሲሆን የታሰሩት እስረኞች በሙሉ እስካልተፈቱ ድረስ አመጹ የሚቀጥል መሆኑን አንዳንድ ወገኖች መልእክት እያስተላለፉ ይገኛል። በአማራው አካባቢ ያሉ የተቃውሞ አስተባባሪዎች እነ ኮነሬል ደመቀ፣ ንግስት ይርጋና ሌሎች ወገኖች በሙሉ ባጭር ጊዜ ውስጥ ክሳቸው ተሰርዞ ካለምንም ቅድመ ሁኔታ ካልተፈቱ ትግሉ ተጠናክሮ የሚቀጥል መሆኑን የሚያስጠነቅቅ መልእክት ያስተላልፉ መሆናቸውን ማወቅ ተችሏል። ይህን ህዝባዊ አመጽ ሁሉም የኢትዮጵያ ህዝብ ሊቀላቀለው ይገባል በማለት የሚገልጹ ወገኖች የእንቅስቃሴው ዋና ጥያቄዎች ሁሉም የፖለቲካ እስረኞች ይፈቱ፣ ዘራፊዎች ለህግ ይቅረቡ፣ ወያኔ ይወገድ ወዘተ የሚሉ መሪ ሐሳቦች ከፍ ባለ ድምጽ ሊስተጋቡ ይገባል ብለዋል። ከተሞችን ሁሉ የሙት ከተማ በማድረግ ህዝባዊ አመጹን ማቀነባበር ማስተባበርም የሁሉም አገር ወዳድ ዜጋ መሆኑን የሚናገሩ በርካቶች ናቸው። የዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። የደቡብ አፍሪካ ፕሬዝዳንት ሚስተር ዙማ ረቡዕ የካቲት 7 ቀን በሰጡት ጋዜጣዊ መግለጫ ምንም ጥፋት ያላጠፉ መሆናቸውን ጠቅሰው የፓርቲው ማዕከላዊ ኮሚቴ ወሰነውን ውሳኔ እንደማይቀበሉ በይፋ ተናግረዋል። የፓርቲው አንዳንድ ባለስልጣኖች በደል እንደፈጸሙባቸው ተናግረው ቀሪውን የስልጣን ዘመን ለመጨረስ እድል ሊሰጣቸው ይገባል ብለዋል። ዙማ በአቋማቸው ከጸኑ በቅርቡ የደቡብ አፍሪካ ምክር ቤት ተሰብስቦ በውሳኔ ከስልጣን እንደሚያነሳቸው ይጠበቃል። ከተወሰነ ጊዜ በኋላ ሌላ መግለጫ እንደሚሰጡ በሰጡት መግለጫ የተጠቆሙት ሲሆን ምናልባትም በዚህኛው ላይ ስልጣን መልቀቃቸውን ሊናገሩ ይችላል ተብሏል። ዛሬ ረቡዕ ፖሊስ የሚስተር ዙማን የንግድ ሸሪክ በመሆን ገንዘብ በመዝረፍ ላይ የነበሩትን ግለሰቦች ቤታቸውን የበረበረ መሆኑና አንዳንዶቹንም ያሰረ መሆኑን ተናግሯል። ቤታቸው ከተፈተሸባቸው መካከል በደቡብ አፍሪካ ከፍተኛ የንግድና የሥራ ተቋም ባለቤትና ከፕሬዝዳንቱ ጋር ቅርበት ያለው ጉብታ የተባለው ቤት አባላት የሚገኙበት ይታወቃል። የተባበሩት መንግስታት ድርጅት ኤክስፐርቶች ቡድን ለድርጅቱ ባቀረበው ዘገባ በሊቢያ ያለው የፖለቲካ ሁኔታ በቅርቡ መፍትሄ ሊያገኝ እንደማይችል ገልጿል። በተለያዩ ቡድኖች የሚካሄደው ወታደራዊ እንቅስቃሴ አስቸጋሪ ሁኔታን እየፈጠረ በመሆኑና የነዚህ ቡድኖች ፍላጎትና ዓላማ ሊመሳሰል ባለመቻሉ በአጭር ጊዜ ውስጥ የፖለቲካ መፍትሄ ለማግኘት አዳጋች ይሆናል ብለዋል። በሱዳንና በቻድ ውስጥ ያሉ አማጽያን በሊቢያ ውስጥ በሚያደርጉት እንቅስቃሴ ምክንያት በሊቢያ ውስጥ መረጋጋት ሊፈጠር እንዳልቻለ ቡድኑ በዘገባው ገልጿል። በተጨማሪም የህዝብ ገንዘብ ማባከን፣ የሊቢያን ኢኮኖሚ በሚገባው መንገድ አለመምራት በህዝቡ ዘንድ ምሬትንና በመሪዎች ላይ እምነት የማጣት ዝንባሌ በመፍጠሩ ስምምነት ሊፈጠር አልቻለም የሚል መደምደሚያ ላይ ደርሷል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
መጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 15 ምዕራፍ 13 ያምሳለቃው ግቢ ስለ ማዕከላዊ እስር ቤት ገጠመኙ ሊያወራኝ የተቀጣጠረ ነው ትንሳኤ ቤት ነው። የተለመደውን ምሳ በልተን ቡና ከጠጣን በኋላ ጊዜ ሳላጠፋ እሱ ያምሳለቃ ግቢ የሚለውን የማዕከላዊውን በር አስከፈትኩት። ከዚያ የሰቆቃና የገሃነም የደርግ ጽህፈት ቤት በሽፍን መኪና ጭነው ማዕከላዊ አራገፉን። ማዕከላዊ በአሁን ሰዓትም ማዕከላዊ ነው። የት እንደሆነ ታውቀው የለ? ከሰሜን ሆቴል ዝቅ ብሎ ከፒያሳው የጊዮርጊስ ቤተ ክርስቲያን ከፍ ብሎ የሚገኝ የማሰቃያ ተቋም። ያን ጊዜ ሶስተኛ ፖሊስ ጣቢያና የልዩ ወንጀል ምርመራም ተብሎ ይታወቃል። ግቢው ውስጥ ገብተን ከመኪናው ላይ ስንወርድ ነው የት እንደመጡን የተረዳ ነው። ሁላችንም ከእስር ቤት ወደ እስር ቤት የተዘዋወርን ሳንሆን ከጦር ሜዳ ወይም ካንድ ያደጋ ስፍራ ወደ ሆስፒታል የተላክን ነበር የምንመስለው። ሁሉም ያነክሳል። የተወሰኑ ልጆች ፊታቸው አባብጧል። እኔ ደግሞ ሶስት ቦታ አግሬሰር እጄ ላይና ጆሮዬ ላይ የነበረውን ቁስሌን ይዤ ነው የገባሁት። ጠመንጃ እንደተደገነብን የቢሮውን ግድግዳ ተደግፈን ቆየን። ከዚያም በወረቀት የተደገፈ የእስረኞች ርክክብ ተፈጽሞ ያመጡን ወታደሮች ተመለሱ። ብዙ ሳይቆይ አንድ አጭርና ክብ ፊት ያለው የሲቪል ልብስ የለበሰ ሰው ከኋላው አንድ ወታደር አስከትሎ መጣና ከፊታችን ተደነቀረ። አንድ ባንድ በጥሞና ተመለከተን። ሁኔታው ባሪያ ለመግዛት የሚፈልግ ፈንጋይ ነበር የሚመስለው። ከኛ ላይ አይኑን ሳይነቅ ከመሬት ተነስቶ በሙሉ የሀባዎች ናቸው አለ። በርግጠኝነት በሚመስል መልኩ ለማን እንደሚናገር ግልጽ አልነበረም። ለማንኛውም አብሮት የነበረው ወታደር አንገቱን በመነቅነቅ አረጋገጠ። በሆዱ ልክኖት ጌታዬ ያለ ይመስላል። ያባ ያልሆነ አለ አለ። የማሾፍ አይነት ጥያቄ ነበር። ትንሽ አመነታውና እጄን ቀስ አድርጌ አወጣው። እኔን ተከትለው ሁለት ልጆች ይመስሉኛል በእጃቸው ምልክት አሳዩ። ይኸው ክብ ፊት ሰው በዚያ ትንንሽ አይኖቹ መንጥሮ ይሁን አበጥሮ እንደገና ተመለከተን። በምጸት አይነትም ፈገግ አለ። ደናርገው አልመረመሯቸው ማለት ነው። ወልሽም ያባለሽ ያባን በቁመናው ነው ምን ለየው? አውናቱን ተናግሮ መንግስትን ይቀጣ መጠየቅ ብልህነት ነው። ከዚህ ሳትወጡ ከተጠቆመባችሁ ያኔ እናንተና ያርገኝ። እጃው ተነውን ሶስታችንን ተራ በተራ እያየ ነበር። የማከላዊ ሐላፊ ነበር እንዴ ሰውየው? አይደለም፣ እጅግ በጣም የሚፈራና ዝናው በከተማ ሁሉ የሚታወቅ የማከላዊ ቁጥር 1 መርማሪ 50 ለቃ ተሾመ ባዩ ነበር። ዲስኩሩ በማስጠንቀቂያና በማስፈራሪያ የተሞላ ነበር። የተናገረውን ሁሉ ረስቼዋለሁ። ሲያሻው ንግግሩን እያቆመ ፊታችንን በጥንቃቄ አተኩሮ ያይናል። የሚፈልገውን ተናግሮ ፊታችንንም በደንብ አጥንቶ ከጨረሰ በኋላ ወደ እስር ቤት አስገባልኝ በማለት አብሮት ለነበረው ወታደር ትዕዛዝ ሰጥቶ ጥሎን ሄደ። ተራ ጥያቄዎች ማለትም ስም፣ እድሜ፣ አድራሻ፣ ስራ፣ የታሰርንበትን ቀን ወዘተ እየተጠየቀ ተመዘገበ። ወዲያው ተሰልፈን እያነከስ ወደ እስር ቤቱ አመራን። የእስረኞች ዋናው ካቦ ግማሽ መንገድ መጥቶ ተረከበን። ወደዚያ ጉደኛ ባለ ኮሪደር እስር ቤት የገባነው ከቀኑ 6 ሰዓት አካባቢ ነበር። በግራና በቀኝ ባሉት መደዳ ክፍሎች በራፍ ላይ ከዳር እስከ ዳር እስረኞች ኩርምት ብለው ተቀምጠዋል። እኛ ስንደርስ ሁሉም አይኑን ተከለብን። ካቦው ተራ በተራ ወደ ተለያዩ ክፍሎች ይደለድለን ጀመር። የኔ ተራ ሲደርስ 3 ቁጥር ተረከብ አለ። በበሩ ላይ የነበረ አንድ ወጣት ና እዚህ ነው እያለ ሲጠራኝ እያነከስኩ ወደ እሱ አመራው። አየር ለመቀበል ደፍ ላይ የተቀመጡ ልጆች በሙሉ እግራቸው የቆሰለ ነበር። ግቢው የጦር ሜዳ ቁስለኞች ማገገሚያ ማዕከል ይመስላል። 3 ቁጥር ስገባ ባዶ ይሆናል ብዬ ነበር። ክፍሉ በሰው ተጨናንቆ ሳየው ክፉኛ ደነገጥኩ። ልክ እንደገባው ሁሉም እስረኛ ለኔ ቦታ ለመስጠት ተነቃነቀ። ወደ 40 በሚሆኑ ልጆች የተጣበበ ክፍል ቢሆንም ጥግ ላይ ቦታ ተለቀቀልኝ። እስረኛው የተቀመጠው በወለሉ ላይና በክፍሉ ዙሪያ በተጠቀለሉት ፍራሾች ላይ ነው። ከብዙ ቀናት በኋላ ለመጀመሪያ ጊዜ የሚመች ቦታ ላይ ተቀመጥኩ። ግድግዳውን ተደግፌ በኃይል ተነፈስኩ። በረጅሙ እፎይ አልኩ። እግሬን አንድ እስረኛ ጭን ላይ እንድዘረጋ አደረጉኝ። ብዙም አልተደረደርኩ። የማውቀው ሰው ይኖራል በሚል ሁሉንም እስረኛ አንድ ባንድ ተመለከትኩ። ማንም የለም። የበርካታ እስረኞች እግር ቆሳስሏል። የራሴን ሳየው አፈርኩ። እኔ ማያቸው ያህል ባይሆንም ሁሉም እስረኞች ሰረቅ እያደረጉ ያዩኛል። አጠገቤ የነበረው ልጅ ድምፁን ዝግ አድርጎ ከየት እንደመጣው ጠየቀኝ። ከደርግ ጽህፈት ቤት መሆኑን ባጭሩ ነገርኩት። የምሳ ሰዓት ስለነበር የቤተሰብ ምግብ እየገባ ነው። መጀመሪያ ከመጣው ምግብ ላይ ተቀንሶ በሳህን ክዳን ለብቻዬ ተሰጠኝ። ከብዙ ቀናት በኋላ እንደ ሰው በላሁ። አቤት እንደ ጣፈጠኝ! የከረፋውን ገላዬን እንድታጠብም ተደረገ። ገላ መታጠብ እንደዚያ ያስደሰተኝ ቀን አልነበረም፣ ወደፊትም የሚኖር አይመስለኝም። ከምሳ በኋላ ጥግ ላይ ቦታ ተለቆልኝ ለጥ ብዬ ተኛሁ። ስነቃ የሕክምና ኮሚቴ አባላት የውስጥ እግሬን እብጠት ለማጥፋት ስፖርት እንድሰራ ነገሩኝ። ዱብ ዱብ፣ ህመሙን አልቻልኩትም። ስለዚህ ትንሽ ሞክሬ እምቢ ስላልኳቸው ተውኝ። በማግስቱ ጧትም እንዲሁ ጎተጎቱኝ። እኔ ግን እግሬ መሬት አይንካ አልኩ። ሆኖም በሁለተኛው ቀን የእስር ጓደኞቼ ሊለቁኝ አልቻሉም። በተለይ ካሳዬ ዋና ስራው ይኸው ነበር። ከኔ በላይ በጣም እግራቸው የተጎዳ ልጆች ጥርሳቸውን ነክሰው ሲዘሉ እኔ የነሱን ግማሽ ያህል ጊዜ እንኳ መዝለል አልችልም ነበር። ካሳዬ አይዞህ እያለ ሲሻው ደግሞ እግሬን ከላይ እየረገጠ እየሰደበኝና እያሾፈብኝ መከራዬን ሲያሳየኝ ከረመ። ምናልባት ያ እርጉም ግራፊ የሸለም ስማር ላይ ስለረገጠኝ መስለኛ ተመሙ ቶሎ ያልተወኝ መሬት ትረግ የሚሰማኝ የውስጥ እግሬን አጥንት ነበር። እስካሁን ድረስ እግሬ ስር ያለው ጠባሳ የዚያ ውጤት ሳይሆን አይቀርም። እኔ ተገረፍኩት ከአብዛኞች እስረኞች ያንሳል። ውሃ የቋጠረውም የውስጥ እግሬ በአንጻራዊነት መጠነኛ ነው። ያም ሆኖ ቁስሉ ቶሎ አልዳነም። ቀኝ እግሬ እድለቢስ ነው። የስድስተኛ ክፍል ተማሪ እያለሁ በተማሪዎች ረብሻ በአውቶቡስ ሰበራ ላይ የቀኝ ቅልጥሜ ላይ ነው የተመታሁት። ቀጥሎም በ1969 የሰራተኞች ቀን ሰላማዊ ሰልፍ ላይ በጥይት ታፋዬ ላይ የተመታሁት እዚሁ ቀኝ እግሬ ላይ ነው። ይህ አልበቃ ብሎ የደርግ ጽህፈት ቤት ግራፊ ለይቶ የቀጠቀጠኝ ያንኑ ቀኝ እግሬን ነበር። የመሰናበቻም ብሎ የሾለ ምስማር ላይ ያስቆመኝ እዚሁ ቀኝ እግሬ ላይ ነው። ያልታደለ እግር። ማዕከላዊ በገባው በማግስቱ መሰለኝ ዋናው ካቦ ጮክ ብሎ ስሜን ተጣራ። የክፍላችን ልጆች መኖሬን ነገሩት። ምንም መልስ ሳይሰጥ ተመልሶ ሄደ። ቤተሰብ ፈልጎ ይሆናል እንኳን ደስ ያለህ እያሉ እስረኞች ያረጋጉኝ። ብዙም ሳይቆይ አጸደና ጎንደር ወርቅ ነኝ ብለዋል፣ ነገ እንመጣለን ብለውሃል ተባልኩ። ሁለቱም የእናቴ ጓደኞች ናቸው። ኋላ እንደሰማሁት ከታሰርኩበት ዕለት ጀምሮ እናቴና ወዳጆቿ ያልደረሱበት እስር ቤት አልነበረም። ሁሉም ፖሊስ ጣቢያዎች በወቅቱ እስረኞች የነበሩበት የወታደር ካምፖችም አልቀሯቸውም። ማዕከላዊ ሲመጡ እንኳ ሶስተኛ ጊዜያቸው ነበር። በሚቀጥለው ቀን እናቴ ልብስና ምግብ ይዛልኝ መጣች። ለምልክት እንዲሆናትና ደህንነቴን ለመጠቆም ስታሰር የለበስኩትን ልብስ ላኩላት። እናቴ በሕይወት መገኘቴ የተፈታው ያህል እንደሚያስደስታት ስለገመትኩ ልቤ ተረጋጋ። በአንጻራዊነት የተከሰስኩበት ወንጀል የኢሃፓን ወረቀት ማንበብና ውይይት ማካሄድ ስለሆነ ሞት እንደማይፈረድብኝ በመገመት በማዕከላዊ እስር ቤት ሕይወቴን በጸጋ ተቀብዬ መኖር ጀመርኩ። ለ10 ወራትም እዚሁ እስር ቤት ቆየሁ። እዚህ ላይ ልታቆም ነው እንዴ? እስር ቤቱን ግለጽ ነው እንጂ። ባለ ኮሪደር እስር ቤት ነው ያልክ መሰለኝ። ስንት ክፍሎች እንዳሉትና የመሳሰሉትን ትዝ የሚልህን ንገረኝ። እንደነገርኩህ ማዕከላዊ የገባሁት በ1970 ዓ.ም መስከረም ወር አጋማሽ ላይ ነበር። እስር ቤቱ የድሮውን ባቡር ይመስላል። ከምርመራ ቢሮዎች አጠገብ ነው። መግቢያው ትልቅ የብረት በር ሲሆን የእስር ክፍሎቹ በጠባብ ረጅም ኮሪደር መካከል በግራና ቀኝ በመደዳ የተገነቡ ናቸው። በቀኝ 6 በግራ 6 ክፍሎች አሉ። አንዱ ሽንት ቤት ነው። የኮሪደሩ ስፋት ከሁለት እርምጃ አይበልጥም። ሁሉም ነገር የተሰራው በድንጋይና በብረት ነው። የእኛን ክፍል ጨምሮ ጥቂት ክፍሎች ብቻ ወለላቸው ጣውላ ነው። ክፍሎቹ ጣራቸው ሳይቀር በሲሚንቶ የተገነባ ነው። እያንዳንዱ ክፍል የብረት በር ሲኖረው መስኮት የሚባል ነገር የለም። ለአየር ማስገቢያ እንዲሆን የበሩ አናት ላይ ትንሽ ክፍተት ትተውለታል። ሆኖም በቀጫጭን የብረት ዘንጎች ተገድግዷል። ከ11 የእስር ክፍሎች ያልተጨናነቁት 2 ክፍሎች ብቻ ነበሩ፣ ቁጥር 1ና ቁጥር 11። ቁጥር 1 የሴቶች ክፍል ሲሆን 11 ቁጥር ደግሞ የካቧችን ነበር። ከዋናው ካቧችን ጋር የሚኖሩት ጥቂት ምርጥ እስረኞች ነበሩ። እስከማስታውሰው ድረስ እዚያ የሚኖሩት የኢሃፓ አባላት ያልሆኑና ደህና ደህና ምግብ የሚመጣላቸው ሀብታም ዜጎች ናቸው። የእነዚህ እስረኞች ብዛት 10 አይሞላም። ያውም እኛ በአንድ ክፍል ከ60 እስከ 70 ሆነን በተጨናነቅንባቸው ወራት። የሚገርም ነው። ካቦው ተዝናንቶ ነው የሚኖረው ማለት ነው? ካቦ በምን መስፈርት ነው የሚመረጠው? የካቦነት መስፈርት ታማኝነት ነው። በእነሱ ስሌት ጸረ አብዮተኛ ያልሆነ መሆን አለበት። ለካቦነት መመረጥ የማንችለው እኛ ኢሃፖች ብቻ ነን። እንግዲህ ያኔው ካቦ የተመረጠው በዚሁ መስፈርት መሆኑ ነው። እኔ እንደማስተውሰው ስሙ ደብረ ሊባኖስ ነው። አንዳንድ ልጆች ግን ደብረ ታዲዮስ ነው ብለውኛል። ለማንኛውም ደብሬ እንለው ነበር። ደብሬ የወታደር ቁመና ያለው መሆኑ በደንብ ያስታውቃል። አየር ወለድ ነበር አሉ። የማከላዊ እስረኛ ቢሆንም ታማኝ እስረኛ ነው። ረዘም ላለ ጊዜ ታስሯል። ደብሬ የተለያዩ ኃላፊነቶች አሉት። አንደኛው ግዳጁ ጧትና ማታ የኛን በር መክፈትና መዝጋት ነው። በሮቹን መዝጋቱ ከተረጋጋ በኋላ 12 ሰዓት አካባቢ ወደ ራሱ ክፍል ይገባል። ወታደሮች መጥተው ራሱም ላይ ይዘጉበታል። ከዚያም ዋናው የኮሪደሩ የብረት በር ይከረቸማል። ደብሬ ከዘቦቹ ጋር ስምምነትና አግባብ ስለነበረው ከ12 ሰዓት በኋላ እጭ ቆይቶ የሚመጣበት ጊዜ ነበር። ሌላው የካባችን ዋና ኃላፊነት አዲስ እስረኞች ሲመጡ በየክፍሉ መመደብ ነው። መደባው ላይ ተቆጣጣሪ የለበትም። እንደፈለገው በኮሪደሩ መሃል ይዟዟራል። ችግሮች ካሉ መፍትሄ ይሰጣል። ሶስተኛውና ቁልፍ ተግባሩ ስም መጥራት ነው። በስራ ሰዓት የሚጠሩት ልጆች በአብዛኛው ለምርመራ ነው። ታዲያ ካቦ የኮሪደሩ መግቢያ ላይ ሆኖ ጮክ ብሎ እገሌ እገሌ በማለት በሙሉ ስም ይጠራል። ልጁን የትኛው ክፍል እንዳለና በአካል የሚያውቀው ቢሆንም የኮሪደሩ ደፍ ላይ ቆሞ በጩኸት መጣራት ልማዱ ነው። ሌላው ጥሪ ከ11 ወይም ከ12 ሰዓት በኋላ ነው። ይህም 99 በመቶ የሞት ጥሪ ነበር። ሰው መረሸን ሲፈልጉ የስም ዝርዝር ይዞ የሚመጣ ሰው ይኖራል። 50 ደቂቃ ተሾማ አይቀርም። ይህን ጊዜ ግቢው ልክ እንደ መቃብር ስፍራ ጸጥታ ይውጠዋል። ይህ ሰው ብዙ ጊዜ ዋናው በር ላይ ይቆማል። ከዚያም ቀስ ብሎ ስም ሲጠራ ካቦው ደብሬ በዚያ ጎርናና ድምፁ ስሙን ይደግማል። በግሌ ካቦውን የምጠላው በእነዚያ ሰዓታት ነበር። ራሱ ወስዶ የሚገላቸው ነበር የሚመስለኝ። ከዚያ ውጭ የካቧችንን ደግነትም ሆነ ክፋቱን አላውቅም። እስካሁን ድረስ የሚታየኝ በዚያ ኮሪደር ሲመላለስና የምሽት ላይ የሞት ጥሪ ሲጠራ ነው። ሲራመድ ሁለት እግሩን ግራና ቀኝ አንሻፎ ነው። ካቧችን ደብሬ አሁን የት እንዳለ አላውቅም። እስቲ ስለ ሌሎቹ እስረኞች ደግሞ ንገረኝ። ትዝ ስለሚሉ ኢሃፓዎችም ሆነ ስለ ሌሎቹም ጭምር ማለቴ ነው። ደግሞ ሰቆቃ ብቻ እንዳታወራኝ፣ የሚያስቅ ነገርም ጨምርበት አልኩት። በእውነትም ከልቤ ነበር። ከተቻለ ጨዋታችን መራር ነገር ላይ ብቻ ባያተኩር ደስ ይለኝ ነበር። የኛ ልጆች ልክ እንደ ሌሎቹ ክፍሎች ሶስት ቁጥር የነበርነው እስረኞች በአጠቃላይ በሚባል መልኩ የኢሃፓ ልጆች ወይም ከድርጅቱ ጋር በተያያዘ ተጠርጥረው የታሰሩ ነበር። ኋላ ላይ የደርግ አጋር ድርጅቶች ውስጥ አባል የነበሩ ጥቂት ሰዎች ተቀላቅለውናል። በአስር ወር የማዕከላዊ ቆይታዬ በሁለት ክፍል ውስጥ በመቶዎች ከሚቆጠሩ ከተለያዩ እስረኞች ጋር በተለያዩ ወራት አብሬ ኖሬያለሁ። አቤት ስንቶቹ ተገደሉ! ሁሉንም ለማስታወስ የማይቻል ብቻ ሳይሆን የሚታሰብም አይደለም። በቅርቡ እንኳ ካገኘዋቸው የዚያን ወቅት እስረኞች ጋር ሆኜ አብዛኞቹን ማስታወስ አልቻልንም። ሆኖም በሕይወት ከወጣነው የእኛ ሰዎች ከሆኑት መካከል ወዳጆቼ ስምረቱ፣ ስዩም፣ ካሳዬ፣ ህሉፍ፣ ጌታቸው፣ ጸጋዬ፣ ኤርሚያስ፣ ገዛኸኝ፣ የሺጥላ፣ ወንድወሰን፣ አልዓዛር፣ ብርሃኑ፣ ሰለሞን፣ ዮሐንስ፣ ተሾመና ገዛኸኝን አረሳቸውም። አሁንም የማገኛቸው ጥቂት ልጆች አሉ። ጥቂቶቹ የብዙ ሰው ስም ያስታውሳሉ። በተለይ ገዛኸኝን አረሳውም። ገዛኸኝ ጠይምና ደልዳላ ሰውነት የነበረው የኛው ልጅ ነበር። በቅጽል ስሙ ገዛይ ፓስታ ነበር የምንለው። ገዝሽ ከፍተኛ የሆነ የጨጓራ በሽታ ስለነበረበት ከፓስታዎች አንድም ነገር አይቀምስም ነበር። እንጀራ መብላት ይቀርና ሽታው ያሳመመዋል። በጣም የሚገርመው እንጀራ የነካው ፓስታ እንኳን ከበላ የጨጓራ በሽታው ይከሰከስበት ነበር። ከቤቱ የሚመጣለት ምግብ ፓስታ ብቻ ነበር። ከሌሎቻችን ቤት የሚመጣ ፓስታ ደፍሮ አይበላም። ከእንጀራ ጋር ተነካክቶ ሊሆን ይችላል በሚል ፍራቻ ከሌሎቻችን ቤት የሚመጣ ፓስታ ደፍሮ አይበላም። በመጀመሪያ አካባቢ እኔን ጨምሮ ጥቂቶቻችን እንጀራ የነካው ፓስታ የሚያመው የስነ ልቦና ተጽዕኖ ስላለበት ነው ብለን እናምን ነበር። አንድ ቀን እኔና አሁን የዘነጋሁት ሰው ምናልባት ነፍሱን ይማረውና ኤርሚያስ ሳይሆን አይቀርም የምግብ ኮሚቴዎች ተረኞች ነበር። እናም አጉል ስህተት ተንኮል ሰራን። የገዛይን ቤተሰቦች ያመጡትን ፓስታ በእንጀራ አሸነው። የምሳ ሰዓት ሲደርስ እንደተለመደው ገዛይን ከራሱ ሳህን ላይ ፓስታው ተቀንሶ ተሰጠውና መብላት ጀመረ። ቀስ ብለን ሁኔታውን እየተከታተልነው ነበር። ሁለተኛውን ጉርሻ እንደጎረሰ ከተቀመጠበት ብድግ አለና ሆዱን ጨምድዶ ያዘ። ወዲያው ተናነቀው። የበላውን ሁለት ጉርሻ እጁ ላይ አስመልሶ ወደ ሽንት ቤት በረረ። አቤት የደነገጥነው ድንጋጤ! ብዙ ጊዜ ያመው ስለነበር ሁሉም እስረኛ ምንም እንዳልተፈጠረ ምግቡን ይወጥቃል። ሁለታችንም በድንጋጤና በጸጸት ዘርቀን ቀረን። ሚስጥሩን ማውጣትም አልፈለግንም። ሆን ብለን የሰራነው ተንኮል ስለሆነ ራሳችንን ለመከላከል ምንም መነሻ አልነበረንም። ራሳችንን ማጋለጥ ደግሞ እስረኛው በእኛ ላይ ያለውን በጎ አመለካከት ያስቀይረዋል በሚል ዝም አል። ገዛኝ እስኪበቃው አስመልሶ ሲመለስ ለመንከባከብ ያላደረግነው ጥረት የለም። ፓስታው እንጀራ ነክቶታል እያለ ደጋግሞ አማረረ። ሁለታችንንም ደጋግሞ ያይናል። አቤት አይኑ ሲያስፈራ! አቤት ሲያሳዝን! የገብርኤልን መገበሪያ ይበላ ሳይጠይቁት ይለፈልፋል እንዲሉ እኛ አላስነካነውም እያል መሐላችንን ደረደር። ገዛኸኝ ያን ቀን ጾሙን ዋለ። የእሱ ፓስታም ለሌላ ቡድን ተደለደለ። በሠራሁት ሥራ በጸጸት ስብከነከን ዋልኩ። ይቅርታ ገዝሽ፣ የት ይሆን ያለኸው? ጓደኛዬ፣ እንዴት ነው የምትኖሩት? ጊዜውስ እንዴት ያልፍላችኋል? ምን ምን ትሰሩ ነበር ብዬ ስጠይቀው ከእስር ቤቱ ሕግ በተጨማሪ የውስጥ ሕግ እንዳላቸውና በኮሚቴም ይመሩ እንደነበር አጫወተኝ። አብዛኛው ቤቱን የሚመለከት ተግባራት የሚከናወኑት በኮሚቴ ነው። ቋሚ ኮሚቴው በወንደሰን የሚመራው የጤና ኮሚቴ ብቻ ነው። ቀሪው የጽዳት፣ የምግብና የመዝናኛ ኮሚቴዎች ሁሉም እስረኛ በየተራ እየተመረጠ ያገለግላል። በጤና ኮሚቴ ውስጥ በተለይ የወንደሰን ውለታ አይረሳም። ልዩ ሰብዕና ያለው ልጅ ነው። ብዙዎቻችን እስካሁን የምናስታውሰው ከሽጥላ ጋር አያይዘን ነው። የሽጥላ ክፉኛ በድብደባ የተጎዳ ልጅ ሲሆን የወንደሰን ደግሞ ተንከባካቢ ነበር። የሽጥላ በግርፋት ብዛት የእግር ስጋው አልቆ አጥንቱና ጅማቱ ይታይ ነበር። ለረጅም ጊዜ እግሩ መሬት አይረግጥም ነበር። ሽንት ቤት የሚሄደው በእቅፍ ነው። ለመጸዳዳትም ሁለት የለስላሳ ሳጥን ተደራርቦ በተዘጋጀለት እንጨት ላይ ነው። ቁስሉ በየቀኑ ይታጠብለታል። በድብቅ በሚገባ የቴትራ ሳይክሊን ዱቄት ይደመደምለታል። በተገኘው ጨርቅ ይጠቀለልለታል። ይህን ተግባር የሚፈጽመው ደግሞ ሐኪማችን የወንደሰን ነው። ወንዴ ቁስል አይቀፈውም፣ መገል አይሸተውም፣ መሸከም አይከብደውም፣ ማጽናናትም አይሰለቸውም። ይህ ደግነት የማያልቅበት ልጅ ለእኛ ለእስረኞች በተለይ ለቁስለኞች ከሰማይ የወረደ መልአክ ነበር። ዘር ይባረክ ልበል እንዴ? የት ይሆን ያለኸው? የጤና ኮሚቴዎቻችን ቤታችንን በንጽህና እንድንይዝ እቅድ ያወጣሉ። በእነሱ አስተባባሪነት ተራችንን ጠብቀን ገላችንን እንታጠባለን። የቤታችንን ወለል በኦሞ እናጥባለን። ግድግዳውን በርጥብ ጨርቅ እናሻለን። ቀዳዳ ውስጥ የሚፈለፈሉትን ቱሃኖች ውሃ ውስጥ ጨው ጨምረን እንገላለን። አሙስ ቅያሪ ልብስ የሚገባበት ቀን ነው። የዛ ቀን ታዲያ ቤታችንን በኦሞ እናጥባለን፣ ገላችንን እንታጠባለን፣ ልብሳችንን እንቀይራለን። ሐሙስ የቀን ቅዱስ የሚለው ብሂል የሚሰራው ለዚያ ግቢ ነው። ገላችንን ስንታጠብ አንዴ ሳሙና እንመታና ለሌላ ባለተራ እናቀብላለን። ደጋግሞ ሳሙና መምታት በሙስና ካልሆነ አይቻልም። ሳሙና መቆጠብ ስላለበት ካንዴ በላይ መጠቀም አይቻልም። ምግባችንን ጨምሮ የራሳችንንም ሆነ የቤታችንን ጽዳት የምንጠብቀው በገዛ ገንዘባችን ነው። መንግስት 74 ሳንቲም ወጪ የለበትም። ወጪ ካለበት የገራፊዎች ደሞዝ፣ የውሃና የመብራት ወርሃዊ ክፍያዎች ናቸው። ሲጋራ ዋነኛው የእስረኞች የገንዘብ ምንጭ ነበር። ሲጋራ የመጣለት ሰው ለቤቱ ያስረክባል። በርካታ አጫሾች ስለነበር ጥሩ ገንዘብ ቤቱ ያገኝ ነበር። ሲጋራ የመጣልን አጫሾች ርካሽ ሲጋራ ይገዛልንና ይታደለናል። በግብር መልክ የተሰበሰበው ሲጋራ ይሸጥና ሞልወያ ሳሙናና ኦሞ ይገዛል። በዋነኝነት ግን ለቁርስ ዳቦና ሻይ ይገዛበታል። የጽዳት ዕቃዎችን ተገን አድርገን ለቁስል ማድረቂያ መድኃኒት ቴትራሳይክሊን በድብቅ እናስገዛለን። ሌላው የምግብ ኮሚቴ ነው። ምግብና የምግብ ነክ ነገሮች ይመለከቱታል። እኩል ተካፍለን ስለምንበላ የምግብ ችግር አልነበረብንም ማለት ይችላለሁ። ትኩስ እስረኞች ስለነበርንም ቤተሰብ ቶሎ ቶሎ ይጠይቀናል። 1970 ዓ.ም በከፋ መልኩ የእልቂት ዘመን ስለነበር ቤተሰብ በሕይወት ማደራችንን ለማረጋገጥ በየቀኑ ይጠይቁናል። የክፍለ ሀገር ልጆችና ጠያቂ ከሌላቸው ልጆች ጋር እኩል ተካፍለን ስለምንበላ ማንም ረሃብተኛ አልነበረም። በሽተኞች በተለይ ደህና ምግብ እንዲበሉ ይደረጋል። ከቤታቸው የሚመጣላቸው ምግብም ሆነ የሌላ ሰው ስንቅ የሚስማማቸውንና የሚፈልጉትን መርጠው ይበላሉ። ሙአ አስቸጋሪ እስረኛ ነበር። የሆነ ቅንቅናም ቢጤ ብቻውን ለመብላት በተደጋጋሚ ጠይቆ ብቻ መዋጥ እንደማይቻል ሲረዳ ከቤቱ ምግብ እንዳይመጣለት ደጋግሞ ይጥር ነበር። ያም አልተሳካም። የሚመጣለትን ምግብ አይኑ እያየ ምድረ ያባ ይበላበታል። ምስኪን ፈርደውበት እንጂ ያን ጊዜ ያን ያህል የሚያሰስት ወቅት አልነበረም። የራሳችሁን ምግብ አታውቁትም ማለት ነው። ማንም ምን አይነት ምግብ እንደሚመጣለት አያውቅም። የምግብ ኮሚቴ አባላት ሁሉን ምግብ አይተውና ቀምሰው በሶስት መደብ ይከፋፍሉታል። ምሳ የምንበላው ለሶስት ቡድን ተከፍለን ነው። ቤቱ ጠባብ ስለሆነ ዘና ብለን ለመብላት ስለማይበቃ የምንበላው በየተራ ነው። ለተራውም እጣ ይጣላል። ክፍሉ መሃል ላይ ተራ የደረሰው ቡድን ሲበላ ሁለተኛው በዙሪያው ተጠቅልሎ በሚገኝ ፍራሽ ላይ ይቀመጣል። ሶስተኛው ከክፍሉ ውጭ ደፉ ላይ ይቀመጣል። ምግብ ለሶስት ቡድን ሲከፋፈል ከፍተኛ ጥንቃቄ ይደረጋል። አንዳንድ ቤተሰብ ተጨማሪ ጣፋጭ ምግብ ከሳህኑ ስር ወይም ከምግቡ መሃል ላይ አርገው ነው የሚያመጡት። ስለዚህ ከላይ ያለውን ምግብ ቀምሶ ብቻ ዶሮ ነው፣ ስጋ ነው፣ ሽሮ ነው፣ ድንች ነው ማለት አይቻልም። እንዲህ አይነት የተደበቁ ምግቦች ድብቃ ብለን እንጠራቸዋለን። እናም ድብቃን ለማግኘት ጥሩ ሰርሳሪ መሆን ይጠይቃል። በድንች ወጥ ጭንብል ክትፎ ማግኘት፣ በሽሮ ወጥ ስር እንቁላል የመገኘት ክስተት የድብቃ ተፈጥሯዊ ክስተት ነው። መዝናኛስ አልነበራችሁም? አንተስ ዋናው ሳትሆን አትቀርም። በዚያ የገሃነም ስፍራ ስቃይንም ሆነ ሞትን ለመርሳት የማናደርገው ጥረት አልነበረም። የኔ አስተዋጽኦ የጎላ አልነበረም። ከኔ በጣም የተሻሉ ብዙ ልጆች ነበሩ። እኛ ልጆች ማከል ከሆንክ እኮ ልከን ታውቃለህ እኮም ካለው ካልክ ካንተ የባሰ ኮሚክ ብቅ ይላል አውቃለሁ ብለህ ስትዘላበት የሆነ ኮስማና አለማወቅህን ያስረዳል ስለዚህ እንብርምብር የምልበት መድረክ አልነበረም ያም ሆኖ ለመዝናኛው ዝግጅት ላይ ያቀመን ያህል መሳተፍ የውዴታ ግዴታዬ ነበር የመዝናኛ ፕሮግራሙ የሚካሄደው በአምስት ቡድን ተከፋፍሎ ነው በመካከላቸውም የተለያዩ ዝግጅቶችና ውድድሮች ይካሄዳሉ መዝናኛዎቻችን የተለያዩ ሲሆኑ ዘፈን አጥር ያለ ድራማ ቢጤና ቀልድ ነገሮች ናቸው እያንዳንዱ ቡድን ስም ነበረው እኔ የነበርኩበት ኢዚ ቢዚ ባንድ ይባል ነበር ለምን ያንን ስም እንደሰጠነው አላስታውስም በተለያየ ጊዜ ከተካሄዱት ውድድሮች መካከል ቢያንስ አንዱን አሸንፈናል አሁንም የማገኘው ጸጋዬ እስካሁን የሚያስታውሳት አንድ ግጥም አለች ባንዲት ሉክ ጀምሪያ ቤቱታ ስንት ዓመት ልኖር ስንገላታ በሸንጎ ስወጣ ስወርድ አለቀ ስንቄ በመንገድ አሁን በእግዚአብሔር ይሄ ግጥም ነው ምን ለማለት ፈልገን እንደሆን እግዚአብሔር ይወቀው ሆኖም ዘፈንበት የጨነቀው ስረኛ ጸግሽ አብዮት ጥበቃዎች በአራት ጥይት ስተውት በሕይወት ተርፏል የሚገርመው በአንጻራዊነት ቶሎ ተፈቷል ጅራፍ ራሱ ገርፎ ራሱ ይጮኋል እንዲሉ የተከሰሰው አብዮት ጥበቃ ገለሃል ተብሎ ነው መግደል ይቅርና መሳሪያ ይዞ አያውቅም የጸጋዬ እናት የሁላችንም እናቶች ተምሳሌት ናቸው ስንቅ ሲያመጡለት በየመንገዱ የተጣለውን ሬሳ በትኩረት በማየት የኔ ልጅ ይሆን እያሉ ጠጋ ብለው ያረጋግጣሉ አንድም ጊዜ ስንቅ ሳያቀብሉት የዘለሉበት ቀን አልነበረም መንገዱ ቢዘጋ ያሰሳለት ቢሆን ትራንስፖርት ቢጠፋ ለሳቸው ከማዕከላዊ ለመቅረት ምክንያት አይሆንም አቤት እናትነት ሌላው መዝናኛችን ግርግዳ ላይ ባሉ ቅርጾች ነበር የግርግዳው ኖራ የተቀባው በግድ የለሽ ቀለም ቀቢ ነው ሆን ብሎም ሊሆን ይችላል ግድግዳው ተንከባካቢ እንደሌለው ህፃን በንፍጥ በለሃጭና በሙቃሙቅ ጭምልቅልቅ ያለ ነው ስለዚህ ኖራው የተለያዩ ቅርጾች ሰርቷል እኛ ደግሞ በመናብ እንቀመጥና ስዕል የሚመስል ቅርጽ ለይተን እናወጣለን ካስታወስናቸው ስዕሎች መካከል ፈረስ ጋላቢ ዘንዶ ጭራልባ ዶሮ ፀሐይ ጺማም ሰውና የሆነች ጎራዳ ሴት እንደነበረች ለይተናል የወንድ እንትንና የሴት እንትንም ቆልጭ ብሎ አይተናል አቤት እዚህ ላይ ነው የምትነቃው ስንት ነገር ስለፈልፍ አቤት ያላልክ እንትንና እንትን ስል አቤት ትላለህ አልደግምልህም ቅርጾችን መለየት የሚካሄደው በውድድር ስለነበር አስደሳችና አዝናኝ መድረክ ነበር በየጊዜው ያልታዩ አዳዲስ ስዕሎች እናገኝ ነበር አሁን ሳስበው የሰው ልጆች የምናብ ችሎታ ማለቂያ እንደሌለው ጥሩ ምሳሌ ሳይሆን አይቀርም ያን ግድግዳ ቀለም የቀባ ሰው አሁን ባገኘው ደስ ይለኝ ነበር ላመሰግነው ፈልጋለሁ በዳቦ ቡጥም በርካታ ነገሮች እንሰራ ነበር ቡጡን በውሃ አርሰን ካላቆጥነው በኋላ የተለያዩ መገልገያዎችን እንሰራለን ቼዝ ዳማ ፒፓና መተርኮሻ ትዝ ይሉኛል ሌላው መደበሪያችን ፊታችንን በመስታወት ማየት ነው ጠርሙስ ባይገባም ምናችን ሞኝ ነው ሳህን ላይ ውሃ አርገን ያን መከረኛ የኢሃፓ ፊታችንን እንዳንረሳው እናያለን በደንብ ተዝናንታችሁ ነበር የምትኖሩት እኔ እኮ አሰቃቂ እስር ቤት ነበር የሚመስለኝ ስለው ጥሩ ጥሩን ንገረኝ እኮ ነው ያልከኝ ከፈለክማ ሰቆቃውንም እነግራለሁ የጭካኔ ጣሪያ በታሰርኩበት ወር በእያንዳንዱ ክፍል 40 አካባቢ እስረኞች ነበር 4 ሜትር በ4 ሜትር በማይሆን ክፍል ውስጥ ያን ያህል ሰው ይኖራል ብሎ ማሰብ አይቻልም ግን ሆኗል የባሳት ተምጣ እንዲሉ በሁለት ወር ውስጥ ቁጥራችን እጥፍ አካባቢ ሆነ እስከ ዳር ወር በስክም ቢሆን በአንጻራዊነት ሰፋ ያለ የመኝታ ቦታ ነበርን ምግብስም በላም አንቸገርም ነበር ለመታጠብም ሆነ ሽንት ቤት ለመሄድ እንዲሁ ብዙ ወረፋ አልነበረም አየር ለመቀበል ብዙ ሳንጠብቅ ቶሎ ቶሎ ይደርሰናል ቢያንስ ለ30 ደቂቃ ለነጻው ሰው የሚታየው መጠነ ሰፊው የሰማይ አድማስ ለኛ ተቀንጭቦ ነበር የተሰጠን የኛ ሰማይ ሁለት እርምጃ ከማይበልጠው ኮሪደሩ ስፋት ልክ ነበር ኮሪደሩ ላይ ጣራ ስላልነበረው ሰማዩን ለማየት እንችላለን እድለኛ ከሆነም ፀሐይ በቀትልና እንቁልልጭ ትለናለች የኮሪደሩ የብረት በር ተከፍቶ ቢውልም የምናየው ነገር አልነበረም በቅርብ ርቀት የተገነባው ግን ያምሳለቃ ተሾመ መኖሪያ ቤት አጥር ነው እዚያ ነበር እንደሚኖረው አዎ ስለሱ በኋላ ነግራለሁ አሁን አታቋርጠኝ በተለይ ከዳር ታሳስ 1970 ዓ.ም ጀምሮ በመላው አገሪቱ የመደዳ ግድያና ማሳደድ ለከት እያጣ ሲመጣ የሚመጡት እስረኞች ብዛት በከፍተኛ ቁጥር ጨመረ ክፍሉ የተሰራው ለ8 ሰው ብቻ ነበር ሆኖም በእያንዳንዱ ክፍል የእስረኛው ቁጥር ከ40 ወደ 60 አሻቀበ በጎን መተኛትም ብርቅ እየሆነ መጣ ሰፋ ያለ ቦታ ቢያንስ ለተጎጂዎች መልቀቅ አልተቻለም ምሳ ለመብላት ያውም ብዙ ሰው ደጅ ወጥቶ ትሪ ማስቀመጫ ጠፋ እግር መዝርጋት ብሎ ነገር አይታሰብም ቀን ተፋፍገንና አፍላፍ ገጥመን እንቀመጣለን አንድ ጨጓራ ኮሚክ አብዮት ጠባቂ ነበር ምን አለኝ መሰለህ መልክህን እኔ የማውቀውን ያህል እናትህም አያውቁትም ብሎኝ እረፍ ታዲያ እንዴት ነበር የምትተኙት ማታ የስክ አስተኛኘት ስልት እንጠቀማለን ሁሉም በጎኑ ይተኛል ያንዱ ጭንቅላት ወደ ታች ከሆነ የሌላው ደግሞ ወደ ላይ ስለዚህ እያንዳንዱ ሰው የሌላውን እግር ደረቱ ላይ ፊቱ ላይ አርጎ ይተኛል ጀርባና ጀርባ አይገናኝም እንዲያ ከሆነ ቦታ የበለጠ ይጠባል አንዴ ስክ ከተገባ መንቀሳቀስ አይቻልም እርስ በርስ እንደዚህ ተሰካክቶ መተኛት ነው ከስኩ የሚወጣ ሰው ካለ ወፈር ያለ ልጅ በእግሩ ጫነ ሲለው ስኩ ውስጥ ተመልሶ ይሰካል ሌሊት ላይ የሚፈጠረው ሙቀት መገመት ከሚቻለው በላይ አሰቃቂ ነው እንቅልፍ አልወስድ ያለው እስረኛ የበለጠ ሲሰቃይ ያድራል በተለይ የተደበደቡ አዳዲስ እስረኞች ዋነኛው የጭንቀቱ ሰለባ ነበሩ በጥርና የካቲት ወራት ጀምሮ ደግሞ ወጣት የተባለ ሁሉ ይታሰር ስለነበር እስር ቤቱ ካፍ እስከ ገደፉ ሞላ መቆሚያና መቀመጫ ጠፋ በዚህ የተነሳ በተራ መተኛት ጀመር እኩለ ሌሊት ድረስ ግማሹ ተሰካክቶ ሲተኛ ቀሪው ግማሽ በክፍሉ ዙሪያ ቆሞ ይጠብቃል በተራ መተኛት ነው ያልከኝ እውነት ግን ነው አዎ በተራ አንተኛ ነበር ተረኛ የክፍሉ ግማሽ ልጆች በሸሚዝ ወይም በካኔቴራ አየሩን እያራገቡ የክፍሉን ሙቀት ሲቀንሱ ይቆያሉ በተራ መተኛት የማይመለከታቸው ክፉኛ የተደበደቡና እግራቸው የቆሰሉ ናቸው ይህ ኢሰብአዊ የሆነ አያያዝ ሞትን የሚያስመኝ ዘግናኝ ነበር ባይገርምህ ትንሽ ቆይቶ በሰው ብዛት በተራም ቢሆን መተኛት አልተቻለም ስለዚህ ከክፍል ውጭ ኮሪደር ላይ እንድናድር ተፈቀደ ሆኖም ኮሪደሩ ከእያንዳንዱ ክፍል የተወሰኑ ልጆችን ብቻ ነበር የሚያስተናግደው ያም ሆኖ ቀሪውን እስረኛ በየተራና በስክ ከመተኛት አላዳነውም ኮሪደር ላይ ለመተኛት 3 መመዘኛዎች አሉ አንደኛ ምርመራውን የጨረሰ ሁለተኛ የደርግ ሰው ያጋር ድርጅት አባላት መሆን ሶስተኛ ከፖለቲካ ውጭ የታሰረ አንዳንዴ የአባም ቢሆን በግርፋት የተጎዳ ልጅ ካቦ ተለምኖ አስተዳደሩ ሳያውቅ ኮሪደር ላይ እናሳድራለን ከቤት ውጭ መተኛት ፍጹም የሚያስደስትና ጥሩ አጋጣሚ ነው በኮሪደሩ ልክ ባለው የሰማይ አካል ጥቂት ኮከቦችን ማየት እንችላለን የኮሪደሩ መግቢያ በብረት በር የተዘጋ ቢሆንም ንጹህና ቀዝቃዛ አየር በመተንፈስ እንደሰው እናድራለን ዝናብ ሲዘም ኮሪዶሩ ላይ ለሚተኙ ልጆች ከላይና ከታች ላስቲክ ይደረግላቸዋል። ጎርፉም እንደፈለገው በላያቸውና በስራቸው ያለከልካይ ይወርዳል። አልፎ አልፎ የክፍል በራችን እንዲከፈት የሚፈቀድበት ጊዜም ነበር። አቤት ደስታችን! ንጹህ አየር ካገኘን በስክና በተራመተኛታችንን ከምንም አንቆጥረውም። በር አካባቢ ከክፍል ውስጥ የሚተኙ እስረኞች ጭንቅላታቸውን ወይም እግራቸውን ወደ ኮሪደሩ አሳልፈው ስለሚተኙ ደስታቸው ይጨምራል። የኮሪደሩ ነጻነት ብዙም አልቆየ። ምክንያቱ ሳይታወቅ ተከለከለ። በር ሲከፈትና ኮሪደሩንም ሲፈቅዱልን የሚያስደስቱንን ያህል የናም ሳለቃ የጭካኔ ደረጃ ጣሪያ ሲነካ ደግሞ ሁሉንም እስረኛ ያስገቡና በሩን ይዘጉታል። በሩዋነት ላይ ያለውን ፍርግርግ ያየር ማስገቢያም ይጠረቀሙታል። 60ና 70 እስረኛ የሚሸት ቁስል ባለበትና ቅንጣት እንኳ አየር በማይገባበት ጠባብ ክፍል ሌሊቱን ሙሉ ያሽጉናል። ትንፋሻችንና ከገላችን የሚወጣው ላብ ቤቱን በውሃ ያርሰዋል። ከጣራ ላይም መንጠባጠብ ይጀምራል። ያልበቃ ብሎ ቱሃን እዚያ ኮረኮንች ግድግዳ ውስጥ ተፈልፍሎ ላያችን ላይ ይረግፋል። የስነ አእምሮ ጠበብቶች በሰብስቃይ የሚረኩ የሚሏቸው የእስር ቤት ኃላፊዎች ይህን ግፍ ሲፈጽሙ ትንሽ እንኳ የሐዘኔታ ስሜት አይሰማቸውም። ጠዋት በላብ ተነክረን በተፋፈገ አየር ደንዝዘንና በቁስል ሽታ ከርፍተን ሲያገኙን ምንም እንዳልተፈጠረ ሁሉ በማግስቱም ግፋቸውን ይደግሙታል። በእነዚያ ክፉ ወራት ትልቁ ችግር የቁስለኞች ሁኔታ ነበር። የውስጥና የላይኛው እግራቸው ክፉኛ የተጎዳ፣ ጥፍሮቻቸው የተነቃቀሉ እስረኞች ብዙ ጊዜ ቶሎ አይድኑም። በተለይ ሌሊት በሚፈጠረው ሙቀት ቁስሉ ስለሚሞቆምቅ ለተጎጂዎች ሆነ ለተንከባካቢዎች አስቸጋሪ ነበር። ቁስሉን ለማከም ቴትራሳይክሊን ብንጠቀምም እንደ ልብ ስለማይገኝ የተፈለገውን ያህል መጠቀም አይቻልም። እግራቸውን ለመጠቅለል የውስጥ ሱሪያችንን ካናቴራና ሸሚዝ እንጠቀማለን። ሆኖም ቁስሉ ከአንድ ቀን በላይ ከታሰረ ትል የሚያወጣበት ጊዜም ነበር። በዚያ የሲኦል ግቢ ሰው በቆሞ ሲተላ ማየት ዘግናኝ ነበር። የመንግስት ደጋፊ የነበሩ ሰዎች ሳይቀሩ ከኛ ከጸረ አብዮተኞች ጋር ታስረው አምላክ የሰጣቸውን አየር እየናፈቁ ፍዳቸውን አዩ።
ስቃይ ሳታይ በግዘው ያለፈች ተቀምጣ በግዙ ትከተም እዚህ በላይ በደወል ከዚህ በላይ ከታስ ሌላ ምን ልመጡ ሐመመኝ ሐመመኝ ያዳነ ሰመመኝ የወገን ስካ
ተክላላ ፕሮግራማችን በዚሁ ይጠናቀቃል። የነነ ፕሮግራም ነገጧት ካንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናም ሹ
ዳር ቆመን ከመላይ ከጻተ ወጥተን ከመናልቀ አንድባንድ በየተሞተን ልባችን ከከፋት ከመቃላን ጸጥን ቅድሚያ ገርናድ ለዩን ለስንትተን ለዚህ ሁሉ ስቃይ ማዳኒት አንድ ነው ባንዲት ኢትዮጵያ ስም ባንድነት መቆም What?